አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በቅድሚያ ሎሬት ጸጋዬ ገብረመድህን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ 30ኛ ዓመት ክብረ በዓል ላይ ተገኝተው ያደረጉትን ንግግር በማስከተልም በሃይረዲን አብዱል ከሪም የቀረበውን በእውነተኛ ታሪክ ላይ የተመሰረተውን ጽሑፍ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ማጥቻችን በማስከተል ህዳር 14 ቀን 1995 ዓ.ም ተመረጠ በዋሽንግተን ዲሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ 30ኛ ዓመቱን ሲያከብር ሎሬት ጸጋዬ ገብረመድህን ያደረጉትን ንግግር እናሰማለን።
በደቂቃና በሰኮንድ በሌሊትና በመዓል አሁን ባለንባትና በምንተነፍስባት ሰዓት እናታችን ኢትዮጵያ በመጨረሻው የምጥን ጭንቅ አዲስ ልጅ ልትገላገል ተይዛለች። በትንቅንቅ በህግ እንቅ ህብረት ውህደት የሚባል ልጅ የህዝብ ራእይ ብቅል አዲስ የአንድነት እንቦሳ ድምፁ የምስራችን ድን እንደ ንጋት ኮከብ ድምቀት ከነዶቋው የሚያቃጭል የህዝብን ጠላት የሚጥል የሚያራምድ የህዝብ እድል ልትወልድልን ነው ኢትዮጵያ። ሰማይ ምድሩን እልል እንዲል ህብረት ውህደት የሚባል ልጅ የህዝብ ራእይ ትክል ልትወልድልን ነው ኢትዮጵያ። እግዚአብሔር ጽናቷን ይስጣት እንድትለግሰን ሽያ ተወልዶ የሚታረድ ቀርቶ ተወልዶ የሚሳም ቡቃያ ልትወልድልን ነው ኢትዮጵያ። ያሰምት ክቡር ሊቀመንበር፣ ክቡራትና ክቡራን የኢህአፓ አባሎች፣ ክቡራትና ክቡራን ደጋፊዎች፣ እንግዶች፣ ከሁሉ አስቀድሜ የሥነ በዓላችሁ ተካፋይ እንደሆን አክብራችሁ ስለጋበዛችሁኝ እግዚአብሔር ያክብራችሁ። የጥሪ ደብዳቤያችሁ በሀገራችን ስላለው አጠቃላይ ሁኔታና እንዲሁም ወደፊት ሰላም የፖለቲካ መረጋጋትና እድገት ስለሚገኝበት ሁኔታ መልእክቶን እንዲያስተላልፉልን ይላል። እኔ ዛሬ መጥቼ ንግግራችሁን ሳዳምጥ ለእናንተ መንገር ሳይሆን ከእናንተ መማር እንደሚያስፈልግ ተረድቻለሁ። ዛሬ ሀገራችን ኢትዮጵያ በከፍተኛ የትግል ምጥ የተያዘችበት ሰዓት ነው። ስለዚህም ዛሬ 30 ዓመት አካባቢ ኢትዮጵያ ያኔ የተያዘችበትን አዲስ የትግል ምጥ በሚመለከት በግል ህይወቴ ውስጥ ከተመዘገቡ ክስተቶች አንድ ሁለት ዛዎችን ባጣውታችሁ ይሻላል ያለው ለጥውውቴ መነሻ እንዲሆነኝ ግን አስቀድሜ አንዲት የግል አስተሳሰብን ልገልጽላችሁ። ቃየል የወረወረው ድንጋይ ገና እስከዛሬ መሬት ላይ አላረፈም። እየተወዘገዘገ ወደ ሮኬትና ወደ ሚሳኤል ቦምብ ተለውጧል። የሀገራችን ከፍተኛው ፋብሪካ ደግሞ ምቀኝነትና ቂም በቀል ጥቂትና ቸነፈር ጦርነትና ረሃብ መገነጣጠልና መፈነቃቀል የመንግስት ሌብነትና የዘርጥላቻ የእድ መቅጠፍትና የድህነት ነቀፋ ብቻ ናቸው። ከትውልድ ወደ ትውልድ እጅግ በብዛት እንደ ጤፍ ምርት የተመረቱ ባጭሩ ዛሬ አገራችን ፍቅር የሞተበት ቤት ሆኗል። ፍቅር የሞተበት ቤት ደግሞ ፍቅር እንደ ሞተበት ልብ ከመቃብር ቤት ይበልጥ ይቀዘቅዛል። ስለዚህ አርቆ የሚያስተውል ህሊና ውና ሚዛናዊ መስዋዕትነት ከፍለን መስዋዕትነት መክፈል ነውና የህይወታችሁ ታሪክ ፍቅር ካልጠነስን በስተቀር ካልተፋቀርን በስተቀር ካልተባበርን ካልተዋሃድን በስተቀር በጭራሽ አንድነን። ይህ ነው እንግዲህ ዛሬ ያለንበት አገራችን ያለችበት እጅግ አስጊ ፍቅር አልባ ሁኔታ። ስለትግል ምጥ ሚስጢር አንድ ሁለት ስንሳዎች ላጫውታችሁ ያልኩት ግን አንዱ የዛሬ 30 ዓመት አካባቢ በየካቲት ዋዜማ ታላቅ እህቴ አስካለ ገብረመድህን እንዳስረዳችኝ አባቴ ገብረመድህን ቀወይሳ አምቦ በሞት አፋፍ ህመም ላይ ሆነው ደጋግመው ያዩት አስጠቃቂ ህልም ነው። በመጨረሻው የጣር ምጥ ሰዓታቸው ኡ እያሉ ነበር አባባ ነፍሳቸው ተስጋቸው የተለየችው። እግዚኦ ደም አቤት ኢትዮጵያ በደም ባህር ውስጥ ያገር ያለህ ኡ ደም እያሉ ነበር ትንፋሳቸው የቆመው። ከዚያን ጊዜ ጀምሮ ይኸው እስካሁን ድረስ እጅግ በጣም ብዙ የደም ጎርፍ በታሪክ ድልድያችን አስጠቃቂ ወንዝ ስር አልፏል። ዛሬም እየባሰም ደም እንደ ውሃ ሙላት እያለፈ ነው። በተአምር ታምናላችሁ? እኔ በተአምር አምናለሁ። ራእይ እኮ ተአምር ነው። ሁለተኛው የግል ምጥ ትዝታዬ የልጄ የአበራ ከበደና ይሄ ታሪከኛ ዩኒቨርሲቲ ገና በተከፈተ ሰሞን የዛሬ 30 ዓመት አካባቢ ቴዎድሮስ የተሰኘ እንግሊዝኛ ቲያትሬን ለጃንሆይና ለዩኒቨርሲቲው የከፍተኛ ክፍል ተማሪዎች ከአዲሱ የወጣት ፖለቲካ መሪዎቻቸው ጋር አንድ ላይ የጋበዝኳቸው ዕለት ያሳለፍኩት የምጥ ሁኔታ አበራ ከበደ እንደ ልጅ ያሳደግኩት የምጤ ታናሽ ወንድም ነው። ደርግ ወህኒ ያስገባና ከወህኒ ቤት ሌሊት ጎትቶ አውጥቶ ገደለው። ሬሳውንም ከልክሎን ወደሚጥልበት ጣለው። እንዲህ ነው በመጨረሻው ጊዜ ከመታሰሩ በፊት ታስሮ መፈታት ተፈቶ መታሰር ያዘወትር ነበር። አበረ እንደ ልማዱ ከርሞ በረፋዱ ሌሊት ሲመጣ የት እየከረምክ ነው? እንደ ጅብ ለሊዝ ከረፍ የምትልብን አንና እኔም ምስተም ቱግ አለበት። ጊዜው የፍርሃት ጊዜው ልክ እንዳሁኑ የምት ጊዜ ስለነበረ አጣደፍ ነው። ሰርተን አፋጠጥ ነው። እጅግ ቁጥብ ቢሆንም ብዙ ከደነፋንበት በኋላ በአንድ ፊት በጣም ስለሚወደን በሌላ ፊት ደግሞ እንድንግባባ ብሎ ኢህአፓ የሚል ቃል ከአንደበቱ ጠባለ። ተነሳንበት። ምንድን ነው ሀባ? ወላሚኛ ነው እንዴ ሀባ አልኩ። ትንሽ ልጅ ሆኜ አንጎ ከተማ ወላሞ ሰፈር ሀባ ሂቦ ሄፒሶ እንዴት ዋልክ ማለት ነው ብለን ከኛ የጠቆሩ አበሻ ስናይ በድንቁርና ድፍረት ሀባ ሀፒሳ ማለት እናበዛ ነበር ብዬ ነገርኩ። የተማሪዎች እንቅስቃሴ ከመንግስቱ ንዋይ መፈንቅለ መንግስት ሙከራ ጀምሮ እንዳለ እንደፋን መላው ጋር ያውቃል። ኢህአፓ የሚባል ስም ግን ከቶ ተሰምቶ አያውቅም። አበራ ምንድን ነው እሱ አባ? እነኛ ሀማሰኞች ይሆናሉ እንጂ ያለውን ጉድ የሚወልዱብን ጀባ ወይም ራቢጣ ወይም ባርካ ወይም ሻቢያ የሚባሉ ነገሮች ገና ስማቸው በከተማ ስም ነው። በደካማ ጎኑ ልጠጋ ብዬ አፈር ስለሆነ አበርዬ ሀጣ ምንድን ነው አልኩ። የተቀደሰ አለኝ ቀዝቀዝ ብሎ። የህዝብ አካል የህዝብ ወገን የሆነ የተቀደሰ ፓርቲ ነው ሲለኝ፣ ፓርቲ የተቀደሰ የሀማሴን ፓርቲ እኔ ተሽቀዳድሜ ስልጤን ምስተ እኔ ተከትላ መጥረጋን ብድግ አድርገን ግቢ ለግቢ አጥላ ጥራራ ወጣ። እመር ብሎ ግቢ አጥር ላይ ጉብ ባለና ወደ ውጭ ተወረወረ። 23 አመቱ ነበረ አበራ። በዚህ አይነት ነው አበራ ኢህአፓ የሚባለውን ስም ያስተዋወቀኝ። ጋሞ የተባለ ቲያትሬን የደርግ አባሎች አይተው ምርር ብለው አልቅሰው አዝነው አድንቀው በማግስቱ ግን አቋማቸውን ለውጠው ለኮሎኔል መንግስቱ አቤት ብለው በአንዲት ቀን እይታ ብቻ የጋሞን ቲያትር ያሳገዱብኝን የጋሞን ቲያትር ለአበራ ከበደ መታሰቢያ ነበር የጻፈው። ዛሬም የክቡር ሊቀመንበር፣ ክቡራትና ክቡራን፣ ህብረትና ውህደት ህብረትና ውህደት በታላቅ ጥንቃቄ ወያኔና ሻቢያ በሚጥሉልን የስልጣን ፍርፋሪ ሳንሸነገር በታላቅ የህዝብና የሀገር ፍቅር ብቻ ታቅበን በምር ተቻችለን አብረን ካላጎለበት ነው በስተቀር እናታችን ኢትዮጵያ የተያዘችበት ምጥ ታሪካዊ ልደቱ አሁንም ጎዳና መራራ ክስተት ሊጨናገፍ ይችላል። ሁለቱ መንትያ የሴጣን ልጆች መለስና ኢሳያስ ይህንን ልደት ለማጨናገፍ እንደለመዱት አዲስ የጦርነት ምጽአት፣ አዲስ የፍጻሜ ሆሎኮስት ለእናት ኢትዮጵያ እንደደገሱላት ነው። ዛሬም እኒህ መንትያ የሕፃን ልጆች መለስና ኢሳያስ ኢትዮጵያችንን ከፋፍለው ገነጣጥለው ቆራርጠው ውጠዋታል። የፍጻሜዋን የጦር ምጽአት ይኸው ዛሬም ደግሰውላት ከምድር ገጽ ሊያጠፏት ተዘጋጅተዋል። ስለዚህ የፖለቲካ ተቃዋሚዎች ህብረት ውደት ብቻ ነው ያስተያየ የመንፍያ አጋንን ቱን ክናድ ተባብሮ የህዝብ ራእይ የምንለውን አዲስ እንቦሳ ከነቃጭሩ ከጥንት ምድ ውስጥ እንደ መስከረም የነጋት ኮከብ ወልዶ እንደተላገለን ታሪክ የሚመዘነው ከወቅቱ ሁኔታ ጋር ብቻ ነው። ዛሬ በጊዜው ካለውና ትላንት በጊዜው ከነበረው ተጨባጭ ሁኔታ ጋር ሲመዛዘን ብቻ ነው ታሪክ ቁልጭ ብሎ ለትውልድ የሚታየው። ዛሬ መሬት ለራሹን መፈክር ደርሰው መሬት ለወያኔ ብቻ በሚል አዲስ የባላባትነት እና ገባርነት ለኢትዮጵያ ህዝብ ብቻ በሚል ብሪታኒያ ከፈጠሩት ህዝቡን ንብረትና ባንኮች ሰርቀው ትጃርኛ ብቻ ነው ካሉት እና ሀገራችንን ቆራርጠው ጎራርደው ሞት አፋፍ ላይ ተሰጥቷት መንፍያ ሰይጣን ልጆች ጋር ሳይሆን የቴዎዶስን የክርስቶስን መንፈስ የአባቴን የህልምትን ግልጽ ልጅ ያበራም ልጅ ነገር እናሉላም የባልቻም የጋንዲን ነብዩ መሐመድ ሐዋርያቱም መንፈስ ዛሬ ልክ እንደነሱ ለህዝብ ሲሉ ከተወጉት ጎን ለህዝብ ሲሉ ከተጠፉት ከተወገሩት ከተሰደዱት ከታሰሩት ከተገረፉት ከተሰቀሉት ለታቸው ለጅብ ከተጣሉት ጎን ነው። መንፈሳቸውን ከመንፈሳቸው አጥንተው ወግ ነው ቆመው በመንፈሳቸው የህዝብን ራእይ ህዝቡ ጋር አብረው ተባብረው አብረው ተዋህደው የሚያራምዱ ዛሬም አሉ ከጎናችሁ ቆመዋል። መንትዮቹ የጥላቅ ልጆች ደግሞ ፈጽሞ አልተኙላቸው። የእናት ኢትዮጵያችንን የጭንቅ ምት እንደለመዱት አሁንም ለማስጨንገፍ የህብረት ውደት እንሷን ለማጨናጎል ይሄው አዲስ የፍጻሜ ምጣት ይሄው አዲስ የፍጻሜ ሆሎኮስት ደግሰውላት ተዘጋጅተዋል። ከዚህ ከመጨረሻው አርማጌዶን ውስጥ ነው እንግዲህ ከዚህ ከመጨረሻው የጣር ምጥ ውስጥ ነው እንግዲህ ዛሬ የህዝቡ ራእይ የሚወለደው። ስሙ ባንዳው ወያኔ ለሚጥልላችሁ የስልጣን ፍርፋሪ አታጎብዱ። ፍርፋሪው መርዝ ነው። ወያኔነት የኢትዮጵያዊነት መሆን ነው። ከፋሽስትነትም እጅግ የከፋ ህዝብ መካከል ሰው መስሎ የሚራመድ የኢትዮጵያዊነት መቃብር ደን ነው። ሙሶሎኒ ማልጫው ጦር ሜዳ በኢትዮጵያ ወታደር ላይ ካዘነበው መርዝ ጥይት 100,000 ጊዜ የሚብሰው የመርዝ ጋዝ መለስ ታላቁ ግቢ ዙፋን ላይ ተንፈራቶ በኢትዮጵያዊነት ህይወታችን ላይ ቁልቁል የሚያዘንብብን የዘረኝነት ቅስፈት የትውልዱን ቅስ የአንድነታችንን የእስትንፋስ እልክት እንደውዴ ጠንቅ ፈጥርቆ ይዞ በቁሙ ሞቶ እንደሚራመድ ግንዝ አስከሬን ፈልፍሎ አሰልሎታል የህዝቡን ወኔ። ዛሬ ክቡር ሊቀመንበር፣ ክቡራን እንግዶች፣ በዚች በልደት በዓላችሁ ቀን የምሰጣችሁ ገጸ በረከት ሁለት ዘለላ እንግጫ ያደረቃል ብቻ ነው። ተባበሩ፣ ተዋሃዱ። ህብረት ውህደት ማለት ብሔራዊ እርቀ ሰላም ማለት ነው። የህዝቡ ራዕይ ውደት ማለት ነው። ታዋቂ አይነግሩም። የታሪክ አደራ አለባቸው። ኢትዮጵያ አምላክ አደራ ዓለም ከተፈጠረበት ዘመን ጀምሮ የሰው ዘር ማህፀን የነበረችው የኢትዮጵያ አድባር አደራ። ለመጀመሪያው ዓለም መንስኤ ተአምራዊ ስርወ ስልጣኔ ያበሰረችው የኢትዮጵያ አውጋ አደራ። በተለይም ዛሬ የኢትዮጵያ ህዝብ አደራ። ታዲሱ ትውልድ አደራ። በይበልጥም ደግሞ ትላንት ከፍተኛ የህይወት መስዋዕትነት ከፍለው ያለፉት የጀግኖች ሰማዕታት ጓደኞቻችሁ አደራ አለባችሁ። ለእናንተ ያለ ተቃዋሚዎች ህብረት በስተቀር ሌላ አንዳች አጋር ለሌለው ለኢትዮጵያ ህዝብ ስትሉ ዛሬ በቁርጡ ሰዓት ተባበሩልን። በቀውጡ ሰዓት ድረሱለት፣ ተዋዱለት።
Yeah, I'll be back.
ዓለሚያ የጎፈር አለንጋና ክቡር ህሊና በሃይረዲን አብዱል ከሪም ቁም ነገር ነው እንጂ ለሰው ልጅ ዘመዱ መጭሸኛል ወዳጅ ርቀው ሲሄዱ በቢትወደድ መኮንን እንዳልካቸው የተደረሰው ፀሐይ መስፍን መጽሐፍ ላይ የተገኘ ነው። ብላንች አዲስ አበባ አማኑኤል መሳለሚያ መጠሪያውን ማን እንደሰጠው በርግጠኝነት መናገር ባልችልም ቦታው በኮልፌ አጠና ተራ ከእህል በረንዳና በክፍለ ሀገር አውቶቡስ ተራ የሚመጡት መንገዶች የሚገናኙበት መስቀለኛ ስፍራ ሲሆን ወደ ደቡብ እስከ አማኑኤል ቤተክርስቲያን ወደ ሰሜን ምዕራብ እስከ ዘነበ ወርቅ ድልድይ ወደ ምስራቅ ደግሞ እስከ ቀድሞው ልዑል መኮንን ትምህርት ቤት ወደ ሰሜን እስከ አዲሱ ሚካኤልና ኳስ ሜዳው የሚዘልቅ ሰፊ አጎራባች ክልል ይጠቀልላል። አብዛኛው የአካባቢው ነዋሪ ከዘመን ወደ ዘመን እያሽቆለቆለ በሚሄድ ዝቅተኛ የኑሮ ደረጃ ላይ የሚገኝ ለፍቶ አዳሪ ሲሆን በዘመነ ወያኔ ወደዚሁ የድህነት ክልል ባስደናቂ ፍጥነት በመገስገስ ላይ ያለ ቀደም ሲል በመካከለኛ የኑሮ ደረጃ ላይ የነበረ ነዋሪም ይገኙበታል። የአማኑኤል ቤተክርስቲያን፣ የሳምባ ነቀርሳ ክሊኒክ፣ የቢላል መስጊድ፣ የአእምሮ ህሙማን ሆስፒታሉና እህል በረንዳው በመሳለሚያ ዙሪያ የሚገኙ መለያዎቹ ናቸው። መሳለሚያ የታላቁ መርካቶ መግቢያ በርና መሸጋገሪያ ሲሆን የአብዛኛው ነዋሪም ህይወት ከመርካቶ ጋር የተሳሰረ ነው። ነባሮቹ የወሰን ሰገድ ቀስተ ዳመናና ቤተወደድ አንደኛ ደረጃ ትምህርት ቤቶች መሳለሚያ ከከተሙ ዘመናት የተቆጠሩ ሲሆን በአካባቢው ተወልዶ ላደገ ከነዚህ ትምህርት ቤቶች ባንዱ ማለፉ ምናልባትም የጎፈርን አለንጋ መቅመሱ ቢያንስ ደግሞ ስለ ጎፈር በሰማው አስፈሪ ታሪክ በወሰን ሰገድ ትምህርት ቤት በራፍ ሲያልፍ ልቡ በፍርሃት መራዱ የማይጠበቅ አልነበረም። ጎፈር የወሰን ሰገድ ትምህርት ቤት ዘበኛ ሲሆኑ ወሰን ሰገድ ሲነሳ እሳቸውን አለማስታወስ ከቶ አይቻልም። ጎፈር ወሰን ሰገድ ናቸው። መምህራን መቅጣት ሲሰለቻቸው ወይም በጣም አስቸጋሪ የሚሉት ተማሪ ከገጠማቸው ለጎፈር አሳልፈው ይሰጡታል። ለዛ ተማሪ ያቺ ቀን እርጉም ናት። በየወቅቱ የትምህርት ቤቱ አስተዳደርና ርዕሰ መምህራን እንኳን ሲቀያየሩ የጎፈር የቅጣት ባህሪና ፖሊሲ አይቀየርም። ጎፈር ራስ ገዝ ናቸው ከወሰን ሰገድም በላይ። መደበኛ ስማቸው ማን እንደሆነ አብዛኛው ተማሪ የሚያውቀው አይመስለኝም። ጎፈር የተባሉት ምናልባት ዘወትር ሚዶ በማያውቀውና እንደ ግዴለሽ አጥር ወጣ ገባና ዘርዘር ብሎ በቆመው ገብስማ ጎፈሪያቸው ምክንያት ይመስለኛል። ለነገሩ ጎፈር የሚለው ስም ከሰውየው በላይ ስለገነነም ተማሪው መደበኛ ስማቸውን አለማወቁ ብዙም አያስጨንቀውም። ባህሪያቸውን መጣኝ ገላጭም ስለሚመስል ስሙን ያጸደቀላቸው ይመስላል። የጎፈር አለንጋ ብዙዎችን አባንኗል። የዚህ አጭር ማስታወሻ ምክንያቶች የሆኑትን ተሻለንና ጸጋዬንም ጭምር። ይሁን እንጂ የጎፈር አለንጋ ኋላ ላይ በታላቅ ጀግንነታቸውና ጽናታቸው ገዳዮቻቸውን ሳይቀር ያስደነቁና ያስደነገጡ ወጣቶችን ለቀጣዩ የቀይ ሽብር ጣዕም አላዘጋጃቸውም። ጎፈርን ያስናቁ ያስረሱም ማለት ይሻላል እጅግ ብዙ አረመኔዎች ባጭር ጊዜ ውስጥ ተቀስቅፈው ሀገር በቀላሉ ልትተካቸው ያልቻለች አንድ ድንቅ ትውልድ እጅ በእጅ አርደው ከምድር በታች አውለዋል። ብዙዎች የጎፈር አለንጋ የአባትነት እንደነበረ የሚያስተዋሉት ዘግይተው የቀይ ሽብሩን ገራፊዎች ንክ ባህሪና አውሬነት ካዩ በኋላ ነበር። ጎፈር ምን ቢጨክኑ ቅጣታቸው ከእርማት አያልፍም። በጎፈር አለንጋ ልቡ ይርድ የነበረው ወጣት ዘመኑ ደርሶ ከታሪካዊ ተልእኮው ጋር ሲገናኝ ለሚወደው ሕዝብና ለሚያፈቅራት ሀገር ሊነገር በማይቻልና ወደር በሌለው ጀግንነት በትግል መሞት ሕይወትን እየዘመረ ራሱን ለተራበ አዞ ለፈላ ዘይትና ለሌላም አረመኔያዊ ስቃይ አሳልፎ ሰጥቷል። ይሸከመው የተገደደው መከራ መከፈል የነበረበትም ዋጋ ነበርና ራስን ለወዳጆች አሳልፎ ከመስጠት የሚልቅ ፍቅር የለም የሚለው ሰማያዊ እውነት ምድራዊ የተደረገበት ታላቅ ታሪክ ነው። መሳለሚያ ሲወሳ የሚታሰቡ ሌሎች ተጓዳኞች ደግሞ የአካባቢው ወጣቶች ማዘውተሪያ የነበሩት ድምጽ፣ ካሊፎርኒያ፣ ሶልሼክ፣ አትለፉኝና ሕይወት ማራኪ ሻይ ቤቶች ናቸው። ዛሬ አብዛኛዎቹ የሉም። ስለ ሻይ ቤቶች ከተነሳ በተማሪው እንቅስቃሴና በተከታዩም ጸረ ደርግ ትግል ውስጥ የነበራቸው ሚና ራሱን የቻለ ትልቅ ታሪክ ይወጣዋል። ከቀይ ሽብሩ ዘመን ቀደም ሲል ጀምሮ በየአካባቢው የነበሩ ሻይ ቤቶች ከጊዜ ማሳለፊያነት አልፎ በመሰባሰቢያ መወያያና መደራጃነት አገልግለዋል። በወቅቱ የነበሩ ፖለቲካዊ የጥናት ክበቦች ወጣቱን በፖለቲካ ሐሳቦች ዙሪያ ለማሰባሰብና በተለያዩ ርዕሶች ላይ ያላቸውን አቋምና የንድፈ ሐሳብ ትንታኔ ጽሑፎቻቸውን ለማሰራጨት ተጠቅመውበታል። አንዋር መስጊድ ፊት ለፊት የሚገኘው ሰላም ሻይ ቤት ለዚህ ዋነኛው ምሳሌ ነበር ማለት ይቻላል። ደርግ ስልጣን በጨበጠ ማግስት በህዳር 1967 ዓ.ም ስልሳዎቹን የአጼ ኃይለ ሥላሴ ባለስልጣናት በመረሸን የጀመረው የቀይ ሽብሩ ፍጅት መጠኑን አሳድጎ የደርግ ነፍሰ ገዳዮች መናኸሪያ ከመሆናቸው በፊትና የህዝቡ ታጋዮች ማደሪያቸውን ወደ ደጀ ሰላም፣ መቃብር ቤቶች፣ ጫካዎችና ቱቦዎች ማዛወር ከመገደዳቸው በፊት ሻይ ቤቶች በኢህአፓ ዙሪያ ለሚታገሉ ኃይላት መሸሸጊያ፣ ለትግሉ የሚያገለግሉ ቁሳቁሶችን የሚበተኑ ወረቀቶች መጠባበያ፣ መሰወሪያ፣ ከአካባቢያቸው ለተሰደዱና ማደሪያ ላልነበራቸው ወጣቶች በጊዜያዊ መጠለያነትና መመገቢያነት አገልግለዋል። ይህ ሁሉ ደግሞ ይመቻች የነበረው በሰራተኛው ህቡ ድርጅት ኢልአማስር በተሰባሰቡና ትግሉን በተቀላቀሉ የሻይ ቤቶች ሰራተኞች አማካይነት ነው። መርካቶ አካባቢ የሚገኙት ሰላም፣ ነጮምበር፣ አሰብ፣ መሐመድ ሳላ፣ መቻል፣ ዋንዛ፣ እጸገነት፣ ልደትና ሌሎችም ካፌቴራዎች የሚጠቀሱ ምሳሌዎች ናቸው። ከዚህ በተለየ መልኩ ደግሞ ከአብዮቱ ቀደም ብሎ በነበረው የተማሪው እንቅስቃሴ ዘመን ሻይ ቤቶች የዘመኑ ወጣት የድብድብ ቡድኖች መናኸሪያም ነበሩ። ታዋቂና አስፈሪ ከነበሩት የደብደብ ቡድኖች ውስጥ የቻይና የሸራተራ የበረሃ ዘንዶና የእስራኤል ግሩፖች የየአካባቢዎቻቸው አስገባሪዎች ነበሩ። በማሪዮ ፑዞ ጎድፋዘር ውስጥ እንደተገለጹት የአሜሪካና አውሮፓ ማፊያ ቡድኖች ስር የሰደደ በግዙፍ ኢኮኖሚያዊና ፖለቲካዊ ጉልበት የሚታገዙ ሀያል ቡድኖች ባይሆኑም የኛዎቹም የመንደር ሽፍቶች የየአካባቢያቸውን አቅመ ደካማ ህብረተሰብና ልጃገረዶችን ለማጎሳቆል የሚያንሱ አልነበሩም። ለማንኛውም ወጣት ሁሉ የነዚህ ስብስብ አባላትም መሰብሰቢያቸው ሻቤቶች ነበሩ። ከሌሎች ባላንጣ ቡድኖች ጋር ፍልሚያ ለመግጠም ወይም ሰለባዎቻቸውን ለማጥቃት የዘመቻ ፕላናቸው የሚረቀበት ፖሊሶች ማምለጫና መሸሸጊያቸው በየአካባቢው የነበሩት ሻቤቶች ናቸው። ሆኖም ግን አገር አቀፉ ህዝባዊ እንቅስቃሴ ወጣቱን ታሪካዊ ተልእኮና የህይወት አቅጣጫ በመቀየሩ ወጣቱ በአጭር ጊዜ ውስጥ በብሔራዊና ህዝባዊ ጉዳዮች መዋጥ ሲጀምር ይህ በውድም ሆነ በግድ የብዙዎችን ቀልብ ተውሶ የነበረውና የህብረተሰብ የዕለት ተዕለት ኑሮ አካል ተደርጎ እስከ መታሰብ ደርሶ የነበረው ቦዘኒያዊ ንዑስ ባህል ባንድ አዳር አሳፋሪ ወደ መሆን ደረጃ በመውረዱ እነዚህ ስማቸው ሲጠራ ሽብርና ፍርሃትን ይለቁ የነበሩ ቀውጢ ፈጣሪ ስብስቦች ከመቅጽበት ያለምንም አስገዳጅ ኃይል አዲስ በተፈጠረው ፖለቲካዊ አየር ተጽዕኖ ብቻ ሟሸው መኖራቸው እንኳ ወደማይታሰብበት ደረጃ ደርሶ ህልውናቸው ሲከስም አብዛኛዎቹ የእነዚህ ቡድኖች አባላት በመካሄድ ላይ የነበረውን ህዝባዊ እንቅስቃሴ በመቀላቀል ትግሉ ዓላማ አልባ የነበረውን ቦዘኒያዊ የረብሻ ኑሮ አቅጣጫ ሰጥቶ ትርጉም ላለው የከበረ ተልእኮ እንዲቆሙና ታሪካቸውን እንደገና እንዲጽፉ መንገድ ሆኗቸዋል። መሳለሚያ ሌላም ብዙ ታሪክ ተከናውኖበታል። የዚህ አጭር ማስታወሻ አብይ ታሪክም የተፈጸመው እዚሁ መሳለሚያ በሚገኘው ከሽብር ዘመን የግፍ ማዕከሎች አንዱ በሆነው በከፍተኛ 6 እስር ቤት ውስጥ ነው። ከፍተኛ 6 ቀድሞ የምዕራብ ማዘጋጃ ቤት ቅርንጫፍና የእሳት አደጋ መከላከያ ቢሮ ከነበረበት ግቢ ውስጥ ይገኝ የነበረ ሲሆን ለጊዜው ብለው ከተመሰረቱት የከፍተኛና የቀበሌ እስር ቤቶች ወይም በተገቢ መጠሪያ አሳር ቤቶች አንዱ ነበር። ከፍተኛ 6 ከሱ ቀደም ብለው ከተቋቋሙት እንደ ከፍተኛ 25 አይነቶቹ የስቃይ ስፍራዎች ጋር ሲነጻጸር በደርግ ባለስልጣኖች አይን የሚያስመሰግን የቀይ ሽብር የግድያ ክብረ ወሰን ባያስመዘግብም የከፍተኛው ገዳዮች ብዙውን ጭፍጨፋ ያካሄዱት ቀይ ሽብሩን በቀደመው ነጻ እርምጃ ወቅት በመሆኑ አያሌ የህዝብ ልጆች የተሰዉበት ብዙዎች በጀግንነት ፍዳ የተቀበሉበት ቦታ ነበር። በዚህ ጽሑፍ ስማቸው የሚወሳው ጥቂቶችና ሌሎችም የህዝብ ልጆች በልጅነት እድሜያቸው በቅድመ ቀይ ሽብር ዘመን በዚህ ጽፈት ቤት ደጃፍ ሲያልፉና ሲያገድሙ ይህ ስፍራ ወደፊት አንድ ቀን ስለ እምነታቸውና ስለ ህዝብ ተቆርቋሪነታቸው አበሳና ፍዳ የሚቀበሉበት የስቃያቸው ምንጭ ሬሳቸው ተጎትቶ የሚወጣበት የጣር አምሳል ይሆናል የሚል ግምት አልነበራቸውም። ከፍተኛ 6 እንደ ሌሎች እስር ቤቶች ሁሉ የራሱ የስቃይ አበጋዞች የነበሩት ሲሆን ምናልባትም ዘመኑ ካፈራቸው አያሌ ሰብአዊ አውሬዎች ውስጥ ኮከቦቹ የከተሙት በዚሁ ከፍተኛ ነበር ማለት ይቻላል። የፓርቲና ሊግ አባላትን ከነ ህይወታቸው በእሳት ያቃጠል የነበረው ፍቃዱ አስቻለው እንዲሁም የከፍተኛ 6 ቀበሌ 24 ነዋሪ የነበረው የደርግ አባል የሻለቃ መኩሪያ ልጅ ቀንደኛው መይሶን መብራቱ መኩሪያ በሴቶች ብልት ውስጥ ጠርሙስ ይጠረምስ ነበር። እጅግ ዘግናኝ የሆነውን አውሬነታቸውን ያስመሰከሩት እዚሁ ከፍተኛ ነው። ፍቃዱና መብራቱ ለተመሳሳይ ግዳጅ ወደ ሌሎች ከፍተኞች ሲዛወሩም በምትካቸው ተሾመና ታመነ የተባሉ የመይሶን ወዝሊ ካድሬዎች ናዝሬት ውስጥ በግሉ ከ50 በላይ የህዋሊ አባላትን ያረደውና ከደርግ ውድቀት በኋላም እስከ ቅርብ ጊዜ ድረስ አዲስ አበባ ንግድ ምክር ቤት ውስጥ ሹመኛ የነበረው ታደለ እንዲሁም አለባቸው ይባል የኤርትራ ተወላጅ ካድሬ ስፍራቸውን ተረክበዋል። በቅርቡ አዲስ አበባ የተመለሰው ደቡር በሚለው ቅጽል ስሙ ይታወቅ የነበረው ሌላው ቀልቤሳነጎ ብርሃኑ ዳምጤና ታምራት ዮሐንስ የተባሉት የመርካቶና የአካባቢው የወቅቱ አንጀኞች የዚሁ ከፍተኛ ስድስት ነዋሪዎች ነበሩ። ብርሃኑ ደቡር ለጥቂት ጊዜ አባል የነበረበትን ኢሃዋሊን በመክዳት የደርግ ገራፊና ጠቋሚ በመሆን በመቶዎች ለሚቆጠሩ የፓርቲና ሊግ አባላት ስቃይና ሞት ምክንያት ሆኗል። ባደኛው ታምራትም የግንቦት አብዮት በመባል የሚታወቀውን ከርቸሌ የተካሄደውን የጸረ ኢሃፓ የፍጅት ዘመቻ በመምራት ለበርካታ የኢሃፓ አባላት ስቃይና ሞት ምክንያት ሆኗል። የብርሃኑ ደቡር አይነቱ ቀንደኛ የቀሽብር ወንጀለኛ ወደ ሀገር ለመመለስ መርፈር በራሱ ስለ ሀገራችን ወቅታዊ ፖለቲካ ብዙ ይናገራል። ከከፍተኛ ስድስት እስረኛ አብዛኛው በኢሃፓ አባልነት ደጋፊነት የተያዘ ይሁን እንጂ ባሻጥረኛ ነጋዴነት እንዲሁም ኋላ ላይ በደርግ ውስጥ በተፈጠረው የስልጣን ሽኩቻ የተያዙ የቀድሞ ገዳይና መርማሪዎችም ይገኙበታል። ደርግ በስህተት እንዳይገድለን በሚል እጅ ሰጥተው የተለየ ክፍል ተዘጋጅቶላቸው ከሌላው እስረኛ የተለየ እንክብካቤ ይደረግላቸው የነበሩ የወቅቱ አንጃ አባላትም የነበሩ ሲሆን እነዚህኞቹ በእስር ቤቱ ቆይታቸው ከመደበኛ መርማሪዎቹ ባልተናነሰ ማናቸውንም አረመኔያዊ ወንጀል ሁሉ ያከናውኑ ነበር። አዳዲስ እስረኛ ሲመጣ ወደ እነዚህ አንጀኞች ተወስዶ የመጀመሪያው ምርመራና ማጋለጥ የሚካሄድበት ሲሆን ቀጣዩ ምርመራ የሚከናወነው በእነዚህ አንጃዎች አስተያየት መሰረት ይሆናል። አጋጣሚ ካንጃዎቹ አንዱ የሚያውቃችሁ ከሆነማ መከራችሁ ተራዘመ ማለት ነው። ይህ ወቅት አንጀኞቹ ወደ መደበኛ ገራፊነትና መርማሪነት የሚሸጋገሩበት ለካድሬነትም የሚመለመሉበት የሽግግር ወቅት ነው። እስረኛው ጊዜው እንዲያልፍለት ስቃዩንም ለመርሳት ዘወትር ራሱን በተለያዩ ተግባራት ይጠምድ ነበር። መደበኛ ከሆነው ፖለቲካዊ ውይይት ባሻገር ድራማ፣ ንባብ፣ ክራር፣ መዝሙር፣ ትረካና የመሳሰሉት ይገኙበታል። ከእስረኞች ትዝታ የማይጠፉ አንዳንድ ለየት ያሉ አጋጣሚዎችም ነበሩ። ባሻጥረኛ ነጋዴነት ሰበብ ከተያዙ እስረኞች መካከል ስማቸውን የዘነጋኋቸው አንድ እስረኛ ሞት አፍጥጦ እየጠበቃቸው የሚቀጥለውን ቀን ለማለፍ እርግጠኛ ባልሆኑበት ሁኔታ የወቅቱን የሎተሪ ቲኬት ሳያሰልሱ እየላኩ ያስገዙ የነበረ ሲሆን በከፍተኛ የኢሃፓ አባልነት የሚጠረጠረው ጋሽ መሐመድ ደግሞ ኮስተር ብሎ የረመዳን ጾሙን ስግደቱንና ቁርአን መቅራቱን ተያይዞ ስለነበር እንኳን በኢሃፓነት ለመጠርጠር እሱ አጠገብ ፖለቲካ ማውራት እሱን ማስቀየም እስከሚመስል ድረስ ተደርሶ ነበር። ዘዴው ፈርቶለት ተርፎ መውጣቱን አውቃለሁ። መምህር ተገኝና ንጋቱ እስረኛው መካከል ቆመው ድፍን 3 ሰዓት የአማልክት ሰረገላ እና መሰል ታሪኮችን ሲተርኩ ያፈዛሉ። የእስር ቤቱ አራጆች በስካር ነፍዘው በውድቀት ሌሊት እስረኛውን ከተኛበት ቀስቅሰው የሽብር ቀረርቷቸውን አናፍተውበት ሲወጡ የሞት ባይኖር ክራር ደርሶ ቼበለውን ሲቀኝ በደረቁ ውድቀት የተሰበረና የተሸበረን መንፈስ አነቃቅቶ ያፋንናል። በኢሃፓም ከስቃዩና መስዋዕትነቱ ባሻገር ቀጣዩና አይቀሬ በሆነው ህዝባዊ አመጽ መብትና ሰብዕናው የተከበረ ግፉዕ ህዝብ ነጻነቱን ሲቀዳጅ ያያል። ከፍተኛ ስድስት አያሌ የህዝቡ ልጆች ስቃይ የተቀበሉበትና የተሰውበት ስፍራ ነው። ስማቸውን ከመስታውታቸው ጥቂቶቹ ወንድማማቾቹ ያሬድና ፋሲል ላቀው አዛለች ጸጋይ ወልዴና የከፍተኛ 6 ቀበሌ 10 ሊቀመንበር የነበረውና ባንጀኞች ጥቆማ የታዘው ታጀበ ከሌሎች ስማቸውን ከመላስታውሰው ጋር ተቀምጥ በዳር 70 ዓመት ብረት ተገለው ሬሳቸው 7ኛ መስቀለኛ መንገድ ላይ ተጥሏል። ተፈሪ ክንፈ ደምሴ ጌታቸው ከበደ ከወላይታ አካባቢ ተይዞ የመጣ ሌላ ወጣት ባንት ምሽት ተገደለ። ሬሳቸው በየቤታቸው በራፍ ላይ ተጥሏል። ግድያውን ያካሄዱት ዛሬም በህይወት ያሉት የቀሽብር ኮሚቴው አባላትና አንጃዎች ናቸው። የዚህ ማስታወሻም መሰረታዊ ምክንያት የሆነው ወጣት ተሻለ ተስፋዬ በየካቲት 1970 ዓመተ ምህረት ከቤቱ በራፍ ላይ ባንጃዎች ጥቆማ ተይዞ የመጣውና ከብዙ ስቃይ በኋላ ላይ ከተጠቀሱት ጓዶቹ ጋር የተገደለው እዚሁ ከፍተኛ ውስጥ ነው። ሞት አይፈሪዎቹ እናንቁ ደበበ፣ ዮሴፍ በሪ፣ ፍስሐ አርጎሻ፣ ፈለቀ ዓለሙ፣ ዘርዬ ጎሳዬ፣ ደበላ አረጋዊን አበበ፣ አዲስ አበባ ከፍተኛ 5 ቀበሌ 15 ከሌሎች ጓዶቿ ጋር በተጠለሉበት ቤት ውስጥ በታንክ ተከበው እጃችንን ለፋሽስቶች አንሰጥም በማለት ተታክሶ ከወደቁት ጋር የተሰዋች፣ ከፍተኛ 7 ኮልፌ አካባቢ በድርጅት ስራ ላይ ተይዛ ከሌሎች ጓዶቿ ጋር የተገደለችው የ15 ዓመት ወጣቷ ደብረወርቅ አረጋ፣ ሌሎችም አላፋት ከፋሽስቱ መንግስት ታንክ ቢአርና ማደቦች ጋር በአደባባይ ተፋልመው መሰዋታቸው ተደጋግሞ መወሳት ያለበት ታላቅ የአርበኝነት ገድል ነው። ትውልድ መውረስ ያለበት አኩሪ ቅርስ ነው። የዚህ አጭር መልእክት ርዕሰ ጉዳይ የሆነው የክብር ህሊናና ጽናት መግለጫ ከሆኑት ሁለት ወጣቶች አንዱ ተሻለ ተስፋዬ ሲሆን አንጀኞች ጥቆማ ከመኖሪያ ቤቱ በራፍ ላይ ተይዞ ለእስርና ተቆቃ በመጨረሻም ለመስዋዕትነት ወደ ተዳረገበት ከፍተኛ 6 ከመታሰሩ ጥቂት ቀደም ብሎ መርካቶ ከሚገኘው የንግድ ድርጅት ውስጥ በህይወት ሳገኘው አይኔን ማመን አልቻልኩም። ምክንያቱም በከፍተኛ ደረጃ እየተፈለገ እንደሆነ ስለምገምት ምናልባት ተገድዷል ቢያንስ ደግሞ ታስሯል ብዬ አምን ስለነበረ ነው። ለወትሮ ሁሉ ለጥቂት ደቂቃዎች ለወቅታዊ ጉዳዮች ከተነጋገርን በኋላ ለጊዜውም ቢሆን መውጣት ያስብ እንደሆነ በተዘዋዋሪ ስጠይቀው የህዝቡ ልጆች አስክሬን እንደ ውሻ በየመንገዱ እየተወረወረ እኔ ነፍሴን ለማዳን አልሸሽም፣ ይልቁንም የተመቱና የተበጣጠሱ መዋቅሮችን በተሻለ ፍጥነት ቀጣጥሎ ትግሉን ማጠናከር ነው የሚገባው የሚል ነበር መልሱ። ወቅቱ ከተሞች አካባቢ የነበረ የፓርቲው በተለይም የሊጉ መዋቅር የተመታበትና አብዛኛዎቹ መሪዎች የተሰውበት የተረፉበትም የታሰሩበት ትርጉም ያለው ድርጅታዊ ስራ ማከናወን የማይቻልበት ሁኔታ ላይ የተደረሰበት ጊዜ ነበር። ተሻለ የወቅቱ ትግል በጠየቀው መሰረት ትምህርቱን ከማቋረጡ በፊት የአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ተማሪ የነበረ ሲሆን በብሩህ አእምሮው የሚደነቅና ብዙዎች የሚኮሩበት ወጣት ነበር። ተሻለ ከመገደሉ በፊት ይህ ነው የማይባል ተከታታይ ሰቆቃ ተፈጽሞበታል። እናቱም እሱን ስለወለዱ ብቻ ከተያዘበት ማግስት ጀምሮ ታስረው የአንድ ልጃቸውን በደም የተነከረና የተዘለዘለ አካል እያዩ በሐዘን እንዲሰቃዩ የተደረጉ ሲሆን በዚሁ ሐዘን በደረሰባቸው የጤና መታወክ ሕይወታቸው ሊያልፍ ችሏል። በተለይም ህመማቸውን አባብሶ ለህልፈት የዳረጋቸው አንድ ጠዋት ከቤታቸው ሲወጡ ተገድሎ በራቸው ላይ የተጣለውን የልጃቸውን የተሻለን አስከሬን ማየታቸው ነበር። አባቱም ቱጃር ነጋዴ መሆናቸው ሳያንስ የእሱ ወላጅ መሆናቸው ተደራራቢ ወንጀል ሆኖ ልጅህን ካላመጣ በሚል እየታደኑ ነበርና ቤትና ስራቸውን በመተው ነፍሳቸውን ለማዳን ወደ ትውልድ መንደራቸው ጉራጌ ገጠር መሰወርን ተገደው ነበር። ተሻለ ከአባቱ በስጦታ የተበረከተለትን የንግድ ድርጅት ህይወቱን ሳይቀር ለሰጠለት ድርጅትና ለቆመለት ዓላማ ማራመጃ ሙሉ በሙሉ ተጠቅሞበታል። ተሻለ ውጫዊ ገጽታውን ላየ ለምንም ነገር የማይጨነቅ ተጫዋችና ግድለሽ መሳይት ይሆን ጠጋ ብሎ ለተረዳው ግን ከዚህ ፍጹም የተለየ ሰብዕና የነበረው ሰው ነበር። ሻለ በጣም ተጣራሪ በሆኑ ሁለት ሁኔታዎች ውስጥ ተመሳሳይ የሆነ ጽናት የነበረው የክብር ህሊና ባለቤት ነበር። ላይ ሆኖ የወላጅ አባቱ ሀብታም ጓደኞች እሱን ከስር ለማስፈታት የከፍተኛውን ባለስልጣኖች በወቅቱ ተለምዶ እንደነበረው በከፍተኛ ጉቦ አግባብተው ባለስልጣናቱን ይሁንታ ካረጋገጡ በኋላ አስጠርተው ሊፈታ እንደሚችል ሁኔታውን ሲገልጹለት እድሉን ተጠቅሞ ራሱን በዚህ መንገድ ከማዳን ይልቅ ሌሎች የሚደርስባቸውን ለመቀበል እንደሚመርጥ ዳግመኛም ይህን ጥያቄ እንዳያነሱበት በማስጠንቀቅ ያለመስማማቱን ገልጾ መልሷቸዋል። እኔ ይህን እድል የማገኙ የድሃ ቤተሰብ ልጆችስ ምን ይሆኑ በሚል ያልጠበቁትን መልስ የሌለው ጥያቄ ነበር ሐሳባቸውን እንደማይቀበለው የገለጸላቸው። ተሻለ ይህን ሲወስን ህይወት ጠርዝ ላይ ቆሞ ሞት አፍጦ እየጠበቀው ከሚቀጥሉት ቀናት በአንዱ ከሚገደሉት የድርጅቱ አባላት ዋነኛው እንደሆነ በሚገባ እያወቀው እንጂ ኤደን ይሆናል የሚል ቅንጣትን ተስፋ ይዞ አልነበረም። ዚህ በተጨማሪ እስረኛው የሜዴይን በዓል እንዲያከብር ታዞ በዚህ ምክንያት ጥበቃው ላላ ብሎ ስለነበር ተሻለን ለምን ሾልተህ በአጥር ዘለህ አታመልጥም የሚል ጥያቄ ባቀርብለት በእኔ የተነሳ ሌላው እስረኛ ጉዳት እንዲደርስበት አልፈልግም ብሎ ሐሳቡን ሳይቀበለው ቀርቷል። በእርግጥም ተሻለ ይህን ተግባራዊ ቢያደርገው ኖሮ መዘዙ ለሌሎች ይተርፍ እንደነበር ከዛ በኋላ በተፈጠሩት አጋጣሚዎች ተረጋግጧል። ተሻለ እንዲህ ያለ የከበረ ህሊና ባለቤት ነበር። ራሱን ላመነበትና ለሌሎች አፋልፎ የሰጠ ታላቅ ሰው። ሌላው የዚህ አጭር ማስታወሻ ከሚወሱት አንዱ ጸጋዬ ወልዴ ቻይና የድርጅት ስሙ ዘምህረት የከፍተኛ 6 ቀበሌ 13 ነዋሪና የቀድሞው ሉል መኮንን የአሁኑ አዲስ ከተማ አጠቃላይ ትምህርት ቤት ተማሪ የነበረ ሲሆን በተያዘበት ወቅት ምናልባት የሊጉ ወረዳ ሪጅን አባል እንደሆነ ይገመታል። ጸጋዬ ተይዞ ከመታሰሩ በፊት ረዘም ላለ ጊዜ ተሳዳጅ ነበረ። እንደተቀሩት ጓዶቹ ሁሉ የእያንዳንዳን ቀን ማደሪያውን መፈለግ የሚጀምረው በስሩ የሚገኙትን ሌሎች የእሱ ቢጤ ተሳዳጅ ጓደኞቹ ማደሪያ ማግኘታቸውን ካረጋገጠ በኋላ ሲሆን አብዛኛውን ሌሊት የሚያሳልፈው ቱቦ ውስጥ መርካቶ ከሚገኙት የጉልት ገበያ መደቦች መካከልና መቃብር ቤቶች ውስጥ ነበር። ወደ መጨረሻም እነዚህ ሁሉ ማደሪያዎች ቁንጦት ሆነው ነበር። ጸጋዬ ከመገደሉ በፊት ዘግናኝ የሆነ ሰቆቃ ቢፈጸምበትም ድርጅቱን አላወገዘም። ከሁሉም በላይ የትግል ጓዶቹን ስም አሳልፎ ባለመስጠቱ ዛሬ ከሽብሩ ተርፈው በሕይወት ለሚኖሩ ብዙዎች ባለውለታ ነው። ሞታቸውን ሞቷልና ከዕለታት ባንዱ የስቃይ ምሽት ገራፊዎቹ ጸጋዬን በተከታታይ ድብደባ ቆሞ መሄድ ቀርቶ መቀመጥ እንኳ የተሳነውን ሰውነቱን ደጋግፈው መኪና ላይ በመጫን ወደ መኖሪያ ቀበሌው ጽሕፈት ቤት ወረዳ 6 ቀበሌ 13 በመውሰድ በድርጅቱ አባልነት የሚያውቃቸውን ወጣቶች እንዲጠቁማቸው ያስገድዱታል። ጸጋዬ የሆነ ዘዴ ፈልጎ ጓዶቹን ማዳን ነበረበት። ወዲያውኑ አንድ ሐሳብ መጣለት። የቀበሌው አባላት ያውቁታል። የተወሰኑትም በድርጅቱ የሀብታ የተመለመሉ ናቸው። ስለሆነም ዜናው በዛው ቅጽበት ለጓዶቹ እንደሚደርስ በማመን የከፍተኛውን ባለስልጣኖች ብዙዎች መሳሪያ ያላቸው ስለሆነ ከዛሬ ይልቅ ነገ በሚገባ ተጠናክረን ሌሎች የከፍተኛውን አባሎች ጨምረን ብንመጣ ይሻላል የሚል ሐሳብ ያቀርብላቸዋል። አሳሪዎቹም በሐሳቡ ተስማምተው ጸጋዬ ተባብሮናል ብለው በመደሰት ወደ እስር ቤቱ ተመለሱ። በእግዱም መሰረት በማግስቱ ከፍተኛ ኃይል አሰባስበው ወደ ተጠቀሰው ቀበሌ ይሄዳሉ። ይሁን እንጂ ጸጋዬ እንደገመተው የአሰሳው ዜና ለቀበሌው ወጣቶች ደርሶ ኖሮ አንድም ወጣት ሳይያዝ ለጊዜውም ቢሆን ከፍጅቱ ማምለጥ ይችለዋል። ለጸጋዬ ግን ያ ምሽት ሌላ የጣር ምሽት ነበር። ጸጋዬ እንዳታለላቸው ዘግይተው የተረዱት የከፍተኛው ባለስልጣኖች ጸጋዬን ማሰቃየት የጀመሩት ገና ወደ እስር ቤቱ በመመለስ ላይ እያሉ ነበር። ጸጋዬ ልክ የዛሬ 32 ዓመት በጥቅምት 70 ዓመተ ምህረት ታዛለች ታጀበና ሌሎች ጓዶቹ ጋር ሊገደል ሲወጣ ዛሬ በሕይወት ያለ ሌላ የሊጉ አባል እዛው እስር ቤት ውስጥ ተይዞ ስቃይ እየተቀበለ ነበር። ይህ ጓድ በድርጅቱ መዋቅር የጸጋይ ኮሚቴ አደናይ ሲሆን የታሰረው ከጸጋይ ዘግየት ብሎ ነበር። ጸጋይ እሱን አሳልፎ ቢሰጠው በህይወት የመኖር እድሉ ከፍተኛ ነበር። እሱ ግን ይሄን አላደረገም። ደብዞቹ ከሱ በፊትም ሆነ በኋላ እንደሆነው ሁሉ በጽናትና ታማኝነት ሚስጥሩን ጠብቆ የጓዱን ሞት በክብር በመጋፈጥ መልካም እድል በማለት ነበር ተሰናብቶት ወደ ሞት የተጓዘው። ጸጋይና ተሻለ እንደነ ተስፋዬ ደበሳይ፣ ዮሴፍ አዳነ፣ ግርማቸው ለማ፣ አክሊሉ ህሩይና ሌሎችም መሪዎች ከተራ አባላቱ በፊት ሰማዕትነትን በታላቅ ጽናትና ጀግንነት በተግባር ያሳዩበት ድርጅት ኢህአፓ ውስጥ ማደጋቸው ለዚህ ታላቅ ታሪክ ባለቤትነት አብቅቷቸዋል። ከላይ የተዘረዘረው የተሻለና የጸጋዬ ታሪክ የተናጠል አጋጣሚ ሳይሆን የአብዛኛው የወቅቱ የኢህአፓ አባላት ልምድና ታሪክ ነው። ተሻለ፣ ጸጋዬና ሌሎችም የኢህአፓ አባላት የተሰውት አንዳንዶች እንደሚቀባጥሩት ሞት ናፍቋቸውና ለህይወት ግድ አጥተው ሳይሆን ትግሉ መስዋዕትነትን ግድ ይል ስለነበረ ብቻ ነው። እውነተኛ ትግል ደግሞ መስዋዕት አልባ ላለመሆኑ በግንቦት 97 ዓመተ ምህረት ምርጫ የወያኔ የተገበረው የነ ሺብሬና እስከዛሬም የምስጢር ግድያው ያላበቃው በሺዎች የሚቆጠሩ ሰማዕታት ደም ማረጋገጫ ነው። የኢህአፓ አባላት ህይወትን ማፍቀርና አምባገነን ስርዓትን ለመቀየር የሚከፈል መስዋዕትነትን መድፈር ተጻራሪ እሴቶች አይደሉም። ይልቁንም አምባገነን ስርዓቶችን ለማፈገድ የተከፈሉ የሚከፈሉ መስዋዕትነቶች ለህይወት ከፍተኛውን ዋጋ የመስጠት ማረጋገጫቸው ነው። ትግሉ ዛሬም በህዝብ ደም የሚነግዱትን የወሬ ማንዴላና ጋንዲዎች ሳይሆን ሀቀኛ ታጋዮችን ህይወትን የሚወዱ ነጻነትን ግን አብልጠው የሚሹ ስለዚህም ሞትን የማይፈሩ ተሻለዎችንና ጸጋዮችን መጠየቁና መጠበቁ ግድ ነው። ኢትዮጵያም የምትፈልገው እንደነዚህ አይነቶቹን ነው። ትናንት ይወደስ የነበረው ይህ አይነቱ ጽናትና ህይወትን ያህል ታላቅ ነገር የሚመጥን ክቡር ህሊና ዛሬ በሚያሳዝንና በሚያስደነግጥ ሁኔታ ፈተና ላይ ወድቆ ማየትን ያህል ልብን ሰባሪ ክስተት ይኖራል ማለት ይከብዳል። ዛሬ አርበኝነትና ጽናት ከኋላ ቀርነትና ከሞኝነት ተመድቧል። መንፈሰ ደካሞች ሰብእናቸውንና ህሊናቸውን ለሚያልፍ ጊዜያዊ ጥቅም ለድርድር የሚያቀርቡትን ያህል የጸኑቱ ደግሞ የሀገርና የመጪውን ትውልድ ዕጣ ፈንታ ከዛሬ ወቅታዊ ችግራቸው ባሻገር ለማየት የበረቱት ቃል የእምነት ዕዳ የሆነባቸው ቃል ኪዳንን ማክበር እንደሚቻል የህይወት ዋጋ ከፍለው አስተምረውናል፣ እያስተማሩንም ነው። ደብተራውን አበራሽን ያስታውሷል። ስለዚህም እናከብራቸዋለን፣ ለዘለዓለሙም ባለውለታዎቻችን ናቸው። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጧት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። የኢትዮጵያ ምድር አንቺ ደም ጎዳና መስሪያ ፋውቴና